ሐምሌ 27 2013 ዓ.ም ተመረተ ነው። ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት መሰናዶቻችን መካከል
ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲቆ ሆነ ብሎ የሚናገረው።
በአሜሪካን ሀገር አትላንታ ከተማ በትምህርት ዙሪያ አማካሪና አሰልጣኝ ሆነው የሚያገለግሉትን ወይዘሮ ብለን የተክሉን የሰማናቸው ማህበራዊ መገናኛዎችና ህፃናትን የተመለከተ ሐሳባቸውን በምሽቱ ያጋሩናል።
የስራ ሁኔታ ማለት ነው ቀን አይለም በአል አይለም ሁድስ አይለም እንደሌላው የሲቪል ሰርቫንት ሰራተኛ አሁን በአላቶችን ቀዳሚና ወደን ወይም 8 ሰዓት የመስራት ባህሪ ብቻ አይደለም ያለው 24 ሰዓት ነው የሚሰራው።
አሁን ደግሞ የሰማናቸው አቶ ግዛቸው ኩራይን ነው። ከ17 ዓመት በላይ የዱር እንስሳትና ተፈጥሮ ሀብቶችን ደህንነት የተጠበቁ ግለሰብ ናቸው። በእንግሊዘኛው ሬንጀርስ ተብሎ ስለሚጠሩት የተፈጥሮ ዘቦች በምሽቱ ያጫውቱናል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዱ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምጽ ምህንድስናውን ይተውናል። ከሁሉ አስቀድመን አጫጭር ዜናዎችን እናሰማችሁ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በአፋር ክልል ዞን 4 አካባቢ ከሳምንት በፊት በተፈጠረው ወታደራዊ ግጭት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር 75000 እንደደረሰ የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ህዝብ ለሰብአዊ ቀውስ ይዳረጋል የሚል ስጋት እንዳለው ጽህፈት ቤቱ ጨምሮ ገልጿል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን አፋርና ሶማሌ ክልሎች በይገባኛል የሚወዛገቡባት ገዳማይቱ ወይም ገርበ ኢሴ በነዋሪዎች ላይ እየደረሰ ያለው የህይወት መጥፋት፣ ንብረት መውደምና መፈናቀል እንደሚያሳስበው ገለጸ። የሶማሌ ክልል መንግስት በበኩሉ በአሁኑ ሰዓት 3000 አባወራዎች በገርበ ኢሴ ወይም ገዳማይቱ እንደተፈናቀሉ ገልጾ የፌደራል መንግስት ለተፈናቃዮች ድጋፍ እንዲያደርግ ጥሪ አቅርቧል። ኮሚሽኑ በመግለጫው በግጭቱ ምክንያት የሞቱትንና ጉዳት የደረሰባቸውን ሰዎች ቁጥር እንዲሁም የደረሰውን የንብረት ውድመት መጠን ያለው መረጃ ውስን እንደሆነ ገልጾ ለዚህም የጸጥታ ሁኔታ ወደነበረበት ባለመመለሱ እንደሆነ አስታውቋል። ዘገባው የአዲስ ቸኮል ነው። በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስኤድ አስተዳዳሪ ሳማንታ ፓወር በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ማድረግ የጉዟቸው ዓላማ እንደሆነ አስቀድመው ገልጸዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች የተባለ ነገር የለም። የኢትዮጵያ ባለስልጣናት ግን በትዊተር ገጻቸው ባሰፈሩት ጽሑፍ ስለ ሳማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ሲሉ ገልጸዋል። በሌላ በኩል ራሱን የትግራይ መከላከያ ኃይል በማለት የሚጠራው ቡድን መሪ እንደሆኑ የሚነገርላቸው ጀነራል ጻድቃን ገብረተንሳይ በአማራና በአፋር ክልሎች በኩል ጥቃት የተከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን ገልጸዋል። የዩናይትድ ስቴትስ የጦር ኃይል በሶማሊያ ያልሻባብ ታጣቂዎች ላይ በድጋሚ ያየር ጥቃት ማካሄዱን አረጋግጧል። ይህም ሁለት ሳምንት ባልሞላ ጊዜ ውስጥ ሶስተኛው ያየር ጥቃት መሆኑ ነው። በማዕከላዊ ጉልሙዱድ ክፍለ ግዛት ቄካድ በሚባል አካባቢ ትላንት እሁድ ያየር ጥቃት የተፈጸመው የሶማሊያ መንግስት ኃይሎችን ለማገዝ መሆኑን የዩናይትድ ስቴትስ የጦር ኃይል አስታውቋል። ቀደም ሲል የሶማሊያ መንግስት ባወጣው መግለጫ ያየር ጥቃቱ የተካሄደው የፌደራል ኃይሎችና በዩናይትድ ስቴትስ የሰለጠኑ ወታደሮች ከታጣቂዎቹ ጋር እየተዋጉ ባሉበት አካባቢ መሆኑን አስታውቆ ነበር። ሆኖም የቆሰሉ ወይም የተገደሉ ታጣቂዎች ስለመኖራቸው በዝርዝር አልተገለጸም። የሶማሊያ የማስታወቂያ ሚኒስትር ባወጣው መግለጫ በዚህ ጥቃት አልሻባብ በሶማሊያ መንግስት ላይ ጥቃት የመሰንዘር አቅሙ በከባዱ የተመታ መሆኑን አስታውቋል። ዩናይትድ ስቴትስ ውስጥ ዴልታ የሚባለው የኮሮና ቫይረስ ለውጥ ዝርያ ስርጭት እየጨመረ መሄዱ አስቸጋሪ የስቃይ ወቅት ተደቅኖብናል ሲሉ ከፍተኛ የተላላፊ በሽታዎች ታዋቂው ዶክተር አንቶኒ ፋውቺ ተናገሩ። የፕሬዝዳንት ጆ ባይደን የሕክምና ጉዳዮች ከፍተኛ ማካሪው ዶክተር ፋውቺ በኤቢሲ ቴሌቪዥን ቀርበው በሰጡት ቃለ መጠይቅ ሁኔታው እየከፋ ነው የሚሄደው ብለው ለዚህም ምክንያቱ መከላከያውን አንከተብም ያሉ በሚሊዮኖች የሚቆጠሩ ሰዎች ናቸው ብለዋል። ባለፉት ሳምንታት በቫይረሱ የሚያዙ ሰዎች ቁጥር በከፍተኛ ደረጃ መጨመሩን ተከትሎ ሳይከተቡ የቆዩ አንዳንድ ሰዎች ለመከተብ እያሰቡ መሆናቸው ተገልጿል። አሜሪካውያን ክትባቱን እንዲወስዱ በየቀኑ እየተማጸኑ ያሉት ዶክተር አንቶኒ ፋውቺ በትከተቡ ራሳችሁን ከከባድ ህመምና ከሞት ትታደጋላችሁ፣ ቫይረሱን ዲዛመት እድል የሚሰጡት ያልተከተቡ ሰዎች ናቸው ብለዋል። ባለፉት 6 ሳምንታት በሀገሪቱ ካለፈው የካቲት ወር ወዲህ ባልታየ ቁጥር በየቀኑ 70,000 አዲስ ተጋላጮች እየተመዘገቡ ሲሆን አንዳንድ የኮቪድ-19 ተከታታዮች በአውሮፓውያን ነሐሴ ወር ውስጥ ዴልታ ዝርያ በይበልጥ እየተዛመተ ሲሄድ በየቀኑ ከ140,000 እስከ 300,000 ሰዎች ሊያዙ እንደሚችሉ ተንብየዋል። አድማጮች ለሰዓት ያስኳቸው ዜናዎች ይመስላሉ። አዘጋጆች አቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። ማናቸውም አስተያየት ቢኖራችሁ ቪኦኤ አምሃሪክ በተሰኘው ገጻችን በኩል አድርሱን። አሁን ወደ ቀዳሚው ዘገባ እንሻገር። የማህበራዊ ሚዲያ አጠቃቀም ውቀት ለማንኛውም ተጠቃሚ አስፈላጊ ቢሆንም በተለይ ነገሮችን የሚያመዛዝነው ያምሯቸው ክፍል ገና በማደግ ላይ ያሉ ህፃናት ግን በማህበራዊ ሚዲያዎች ላይ የሚያጠፉት ጊዜና የሚያገኙት መረጃ ክትትል ያስፈልገዋል። ሆኖም በኮቪድ-19 ምክንያት ልጆች አብዛኛውን የትምህርትና የመዝናኛ ጊዜያቸውን በኮምፒውተር ፊት ለፊት የሚያጠፉ በመሆኑ የወላጆችን ቁጥጥር አስቸጋሪ ያደርጉታል። ለመሆኑ ልጆች የማህበራዊ ሚዲያን መጠቀም አለባቸው? ከተጠቀሙስ የቤተሰብን ክትትል ምን ድረስስ መሆን አለበት በሚለው ላይ ባለሙያ አነጋግረናል። ባለሙያን ያናገረችው ስመኝሽ ቆይናት እንደሚከተለው ይቀርባል።
ስሜ በፕሌን ተክሉ ባላለው አስራንታ ነው የምኖረው። ሙያዬ በልጆች ማስተማርና አስተማሪዎችን ትሬን በማድረግ ከ20 ዓመት በላይ ያሳለፍኩ ነኝ።
በዚህ በቴክኖሎጂ በኢንተርኔት ዘመን ልጆች የሚያዋቸውን የሚወስዷቸውን መረጃዎች መቆጣጠር ይቻላል? ምን ያክል መቆጣጠር ይቻላል?
በመሰረቱ የልጅ አላፊ ወላጅና በወላጆቹ አጠገብ ያሉ አዋቂዎች ናቸው። ወላጆች ቤት ውስጥ ቢላን እንደሚከለክሉት ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዚህ ሰዓት ይሄንን አይነት ጌም መጫወት ትችላለህ፣ በዚህ ሰዓት ደግሞ ይሄንን አይነት ጌም መጫወት አትችልም። በኮምፒውተር ፊት የምታሳልፉ ሰዓት ለአይንም ሆነ ለጭንቅላት በጣም ሊጎዳ ስለሚችል ብለው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ከ7-8 በኋላ ይከብዳል መቆጣጠር። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መጡ የሚገልጽ ዌብሳይት አለ። ኮመን ሴንስ ሚዲያ ሁሉንም አይገልጽም፣ ሁሉንም አይዘረዝርም። ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ልጆች የሚጠቅም ዌብሳይት ነው። እንግሊዝኛ ነው። ወደፊት እንግዲህ አማርኛ ይተረጎማል ብዬ ተስፋ አደርጋለሁ። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀል ወላጆች ይሄን አይነት መንገድ አላቸው። ልጆች ቤተሰራቸው መስራቱ ብዙ ልጆች እንግዲህ ግዴታቸውን ያውቃሉ ብዬ ማስበው። ከዛ በኋላ ግን ያለውን ሰዓት እስፔሻሊ በኮቪድ ጊዜ ምን ማድረግ እንዳለባቸው ስለሚጠፋቸው ወይ ስፖርት ወጥቶ መጫወት አይችሉም፣ ወይ ከሌሎች ጋር መገናኘት ስለማይችሉ ወደ ኮምፒውተር መሄዱ የሚያስገርም ነገር አይደለም። ያንን ወቅት ግን ዋይፋዩ ከተነቀለ ከግድግዳ ሄዶ መንቀል ይቻላል። ሮም ይባላል። እሱንም ሄደው ሪዚዩም ወይም ፖዝ ማድረግ ይችላሉ። በሱ መቆጣጠር ይቻላል።
ከቤት ያለው ቁጥጥርና ክትትል እንዳለ ሆኖ ልጆች ከትምህርት ቤት በተለይ ከእድሜ ጓደኞቻቸው ጋር ሲሆኑ የሚያዩትንና የሚሰሙትን ማወቅ መሞከር ይፈልጋሉና በዛ በኩል ጫና እንዳይኖር ማድረግ ይቻላል።
የልጆቻችን ጓደኞቻችን በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ነው የሚሰማው። ከተወሰነ እድሜ በኋላ ልጅ ያጠገብ ማን ያለው ብሎ መጠየቅ በጣም አስፈላጊና ግዴታችን ነው። ዋናው ልጆቻችን መግለጽ ያለብን አንተ ወይ አንቺ ግዴታሽ ላንቺ ነው ለራስሽ ነው ምክንያቱም በአንድ ጉዳይ ይፈጠር የምትጠየቂው ስላንቺ ወይ ስላንተ ነው ስለጓደኛ አይደለም ጓደኛ ጥሩ ነው ጓደኛ በጎ ነው ጓደኛ ጥሩ ሊሆን ይችላል ጓደኛ መጥፎ ሊሆን ይችላል በመጨረሻ ግን ድርጊታችንን የምንጠየቀው እኛ ማንም አይደለም እና ይሄ ከልጅነት ጀምሮ ተፈጥሮ ማደግ ያለበት ጉዳይ ነው
የመምህራን ኃላፊነት ምን መምሰል አለበት? ምናልባት በወላጆችና በመምህራን መካከል በዚህ ጉዳይ ላይ የቅርብ ውይይት መኖር ያለበት ይመስለኛል አይደለም?
ልጆቻችን ወረቀት የሚያመጡበት ከትምህርት ወይም ኢሜል በሚላክበት ጊዜ ወይም ደግሞ ትምህርትን በሚሰጥበት ጊዜ ስለዚህ አይነት ጉዳይ አጢኖ መመልከት ያስፈልጋል። ቴክኖሎጂ በጣም ይቀያየራል። አሁን ስናፕቻት የሚባለው በጣም ልጆች ይጎዳል ተብሎ የሚሉት ነገር ነው። አንዱ ደግሞ በስናፕቻት የተላከ ነገር የሚጠፋ ይመስላቸዋል ልጆች። እውነትም ቢያነቡ ደግሞ ይጠፋል ይላል። ነገር ግን ምንም ነገር በቴክኖሎጂ የተጻፈና የተለጠፈ ነገር ለወቅቱ ይጠፋል እንጂ ፈልጎ ላገኘው ሰው ሊገኝ ይችላል። እሱንም ማስረዳትና ትምህርቶች በተቻለ መጠን በትምህርት አካባቢ የሚሰራ ሰውም ስለሆንኩ በልጆች አካባቢ ብዙ አመት ስለሰራሁኝ በተቻለ መጠን ብዙ ነገር ስለምንል የሚላከውን ነገር ወላጅ ማንበብ አለበት። ካልገባ ትምህርቱን መጠየቅ አለበት። በልጁ ላይ አንድ ባህሪ ታየ መከታተል አለበት። አይናችን ከልጆቻችን ላይ አይነሳ።
ማህበራዊ ትስስር ሚዲያዎችን የሚጠቀሙ ልጆች ሳጠቃቀማቸው ምን መምሰል አለበት? እንግዲህ በተለያየ ጊዜ በማህበራዊ ትስስር ገጾች ምክንያት የምንሰማቸው እስከሞት የሚያደርሱ ችግሮች አሉ። በዛ ላይ ሁሉም የትስስር ገጾች እድሜ ገደብ ቢኖራቸው ከ13 አመት በታች ሆነው ከእድሜ ጓደኞቻቸው ጋር ለማነስ ሲሉ የየራሳቸውን ገጾች ከፍተው የሚጠቀሙ በርካታ ህጻናት አሉና ይህንንስ እንዴት ታይዋለሽ?
ለተማሪዎች እንቢ የሚባለው ነገር እንደማይወዱ እናቃለን እና ሙሉ ለሙሉ ደግሞ እንቢ ማለት ልክ አይደለም። ልክ አሁን እንዳልሽው ከጓደኛ ሊገኝ ይችላል። ስለዚህ እንቢ ሳይሆን ይሄን አይነት ነገሮች ከፈለግሽ መተሽ አስረጅኝ፣ ወላጅ ደግሞ ስለዛ ጉዳይ ማጠየቅ ወይም ማንበብ አለበት። እሺ ይሄን አድርጊ፣ ነገር ግን አንቺ ራስሽን የሚጎዳ አንተ ራስን የሚጎዳ ነገር ከሆነ ከማድረግ በፊት ለበትንሽ እንኳን መተሃዋያ ዝም ብለህ አትግባበት፣ ዝም ብለሽ አታደርጊው ብሎ መናገር ይችላል። አይናችን ከልጆቻችን አይለይ። አሜሪካን ሀገር ያለን ስራ እውነትም በዓለም ላይ የወላጅ አንደኛው ስራ ከኮቪድ በፊት ልጅ ማሳደግ ነበር። ከኮቪድ በኋላ ቤት ውስጥ ተቀምጠን ከኮምፒውተር ጋር ስለምንውል አይናችንና ጆሯችን ከልጆቻችን ከሚያደርጉትና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩኝ፣ ይሄማ እንዴት ደስ ይላል። እኔ አብረን እሺ ዳንስ ነው ደንስ ስትይ ደንሽ። ይሄ ግን እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መባስ ይቻላል።
እምን አሁን ጥሩ ሐሳብ አነሳሽ። ምናልባት የማጠቃለያ ልናደርገው እንችላለን። በወላጅና በልጆች መካከል የሚኖረው ግንኙነት መነጋገር በምን መልኩ መሆን ይችላል? በተለይ ከፍ ሲሉ በአስራዎቹ እድሜ ሲሆኑ የራሳቸውን ነገር ይፈልጋሉ ልጆች። በራሳቸው ማድረግ መደበቅ አይነት ባህሪዎችም ሊያመጡ ይችላሉና ሚስጥር ከወላጅ ጋራ እንዳይኖራቸው በወላጅና በልጆች መካከል ሊኖር የሚገባው ኮሙኒኬሽን ወይም ወላጅ ደግሞ ያንን ኮሙኒኬሽን እንዴት መፍጠር ይችላል?
አንደኛ በቤታችን እንገኝ። ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እንቢ አይሆንም ተው የሚባለውን እንቆጣ። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠሩ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። ልጆቻችን መናገር የሚችሉት እኛ ለማዳመጥና ለመማር ዝግጁ ሆነን ከተገኘን ነው።
ቢሌኒ በጣም ነው የማመሰግነው። በተለይ ከቴክኖሎጂ አጠቃቀም በወላጅና በልጆች መካከል ያለው ግንኙነት መመንሰል አለበት በሚለው ሐሳብ ላይ የባለሙያ ምክርሽን ስላካፈልሽን አድማጮችን በጣም አመሰግናለሁ።
በጣም አመሰግናለሁ ሰብስክራይብ
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ነው ወደ እናንተ እየደረሰ ያለው። አብራችሁን ስለምትሆኑ እናመሰግናለን። ከሰሞኑ የዓለም ሬንጀርስ ቀን ተከብሯል። ሬንጀርስ የሚለው ቃል የዱር አራዊትና የተፈጥሮ መሰቦች ላይ አደጋ እንዳይከሰት የሚለፉ ዘቦች በሚለው ልንተካው እንችላለን። ቀኑ የኒህን ዘቦች ልፋት ብሎ ማስተዋጽኦ በማጉላት አክብሮት እንዲሰጣቸው ያለመ ነው። ዛሬ የኒህ ዘቦችን ህይወት ባጭሩ የሚያስቃኝን እንግዳ ጋብዘናል። ለ17 ዓመት በአዋሽ ፓርክ በዱር እንስሳት ጥበቃ ስራ ላይ የቆዩት አቶ ግዛቸው ኩራይ ናቸው እንግዳችን። ስራው ምን እንደሚመስል ቀድሞ ያስረዱናል።
የስራ ሁኔታ ማለት ነው ቀን አይደለም በዓል አይደለም ሁድስ ነው አይደለም እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን ቅዳሜና እሁድን ወይም 8 ሰዓት የመስራት ባህሪ ብቻ አይደለም ያለው 24 ሰዓት ነው የሚሰራው። እዛው በብሔራዊ ፓርክ ውስጥ ነው ክትትል ሞኒተሪንግ እናካሄደው የዱሩን ሰው እንደነነት ነው የምንጠብቀው። እንዲሁም በድንኳን ወጥተህ የሚሳፍርበት ሁኔታዎች አሉ ማለት ነው። አንዳንድ ቦታዎች ላይ በተወሰኑ የጥበቃ ኬላዎች አሉ የለ እነኛ ላይ ማለት ነው ድንኳን ተክለን እናዳለን ከኮሚቴ ጋራ በመሆን ማለት ነው። እንዲሁም ቀን ስራው ለድንገት ተነስ ይባልበት ሁኔታ ደግሞ ትዛዝ ይተላለፋል እና ስራው ለዛ ነው በጣም ቻሌንጅ ያለው ነው። ግን እኛ ማለት ነው ደስ እያለ ነው ያው በሞራል ነው የምንሰራው ምክንያቱም ለዓላማ ነው እየሰራን ያለ ነው። ምንም ሁሉ ሰራተኛ እንደመሳይ ቢቀጠር ያው አገኝበታለሁ ደሞ ይከፈለኛል ብሎ ነው አይደለም። እኛ ስንገባ ነበር ይሄ መጨረሻ ላይ ግን በስራ ውስጥ ስንገባ ሲስተም ውስጥ ስንገባ ማለት ነው ለዓላማ በቃ ለዓላማ ነው የምንሰራው እና ያንን ይመስላል። ኮንፍሊክት አንዳንድ ጊዜ ይገጥማል ግጭቶች ይገጥማል ኮሚኒቲ ቤዝድ ኮንዘርቬሽን እንደማካሄዳችን ማህበረሰቡ ጋርም ግጭት እንዳይፈጠር ጥንቃቄ ማህበረሰቡ ላይ ጉዳት እንዳይደርስ ሶሚቱ ላይ ማለት ነው ያንን ሁሉ ጥንቃቄ አድርገን አልፎ ተርፎ ህግ ወጦች ካጋጠሙ ወደ ህግ እናቀርባለን። ይዘል ያው የዱር ህይወት ነው አጠቃላይ የዱር ህይወት ነው ደስ ይላል። ተፈጥሮ ውስጥ ነው የምንሰራው የስራ ባህሪው ጥንካሬው ምን ያህል ነው በጣም ብለላልከው ማለት ነው ድንገት እንደወጣህ ማለት ነው ወለ አድረስ በማክስቱ የምትመጣበት ሁኔታ ይኖራል። ከዛ ደግሞ የተወሰነ ሰዓት ረፍት አድርገን እኛ በቃ ረፍታችንንም ይሄ ነው ብለን ስናቆ ይሄ የረፍት ሰዓቴ ነው የምንለው ነገር የለም።
እንግዲህ አቶ ግዛቸው እርስዎ ለበርካታ ዓመታት ነው በዚህ ስራ ውስጥ የተሰማሩ የተለያዩ አሳዛኝም አስደሳችም ገጠመኞች ይገጥሞታል ብዬ አስባለሁ የስራው ጸባይ ሁሉ።
አዎ 2007 ምናምን አካባቢ ላይ ነው ድርቅ ነበረ። የአካባቢ ህብረተሰብ አማራጭ አልነበረውም። ለሊት ለግጦሽ ይገባል ቀን ስንከለክለው ነውና ለሊት ለግጦሽ ይገባል ያን ጊዜ ማለት ነው። እነሱ ደግሞ እየታጠቁ ናቸው ኮንዘርቬሽን ላይ ሰው መሞት የለበትም እንዳባውስ ማለት ነው። እኛም መተኮስ እንደሌለብን እነሱንም ተውያል እያረጋጋን እያባበን ምን ይያለን እንትም በቃ የሆነ ትንሽ እየተራጣሽ ጠንከር ያለ አደጋ ነበር እና እንደዛ አድርገን የመለክሱበት ሁኔታ ነበር። በጭለማ ነው አስብ እንግዲህ በሰውስ መውጫ መግቢያው ሁሉንም ከኝ አኩል ያቋዋል ችግሮች ከበፈጠራቸው ማለት ግጭት ሊፈጠር ነበር የተብስሉ ሊደረግ ሲል ወደ ሰማይ ሲተኩሱ ያው ከማህበረሰብ ውስጥም ስላሉ አብረውን ማለት ነው አትተኩሱ እኛም የእናንተው ስለን እናንተ የእኛ ናችሁ ይህንን ሪሶርስ የምንጠብቀው ለእናንተው ነው ስለዚህ በሰላም ከብቱ አስወጡ መልሱ ብለው በኦሮምኛ ተናጋሪ ልጆች ስለነበሩ ማለት ነው። ከዛ መልኩ በቃ ወደ መጥፎ ሁኔታ ሊሄድ የነበረው ችግር ተፈቷል። ይህ በጣም አልፎ ተርፎም ያው ባቸው ትዘግቦታላችሁ እናንተም ህይወትም ሰዋቸው የሆነበት ሁኔታዎች ነበሩ። አዎ ባንዶም ከተኩስ ለውጥ ምናምን ተደረገና ማለት ነው ያው እኛ በቀጥታ እነሱ ላይ እጃ መውሰድ የለበትም ኮንዘርቬሽን ነው ተፈጥሮ ሀብት ላይ ደግሞ ሰው መሞት የለበትም ይሄ ጦር ሜዳ አይደለም በሚል ነው እና አሳቢው እንደገና በሚሰጠንም ከኢትዮጵያን ዱር እንስሳት ጥበቃ ባለስልጣን የሚሰጠንም ትሬኒንግ ማለት ነው ከህብረተሰቡ ጋር እጅና ጓንት ሆነን እንድንሰራ ነው። ያው ትንሽ ህብረተሰብ ውስጥ የግንዛቤ እጥረት ስላለ ያንን በጥላቻ አይን የማይ ሁኔታ ነበረ። በአሁኑ ሰዓት በእርግጥ ተስተካክሏልና ከዚህ ህይወትም ቀደም ባለው ጊዜ ህይወትም ጠፍቷል። ተወሰነ ደቂቃ ውስጥ ማለት ነው እኛ አስወጡ ልንላቸው እየሄድን ቀጥታ ነው ጥይት የተኮሱብን። ያው አልፏል ህይወት እናንተም እንደዘገባችሁት እናስታውሳለን። እና አንድ የስራ ባልደረባችን ግን ብሏል ትቆስላለህ፣ ትመታለህ፣ ትሞታለህም
እንደሚነግሩኝ ሞት ያለበት መቁሰል ያለበት ለአደጋ መጋለጥ ያለበት ስራ ነው። በዚህ ስራ ውስጥ ለአመታት እንዲቆዩ ምክንያት የሆኑት ምንድነው?
ስራ ነው ምን አለ መሰለ ተፈጥሮ ሀብት ውስጥ ስትገባ ማለት ነው የስራው ባህሪ በጣም ደስ የሚያሰኝ ነው። ይሄ እኮ አመለኮ ዴይ ቱ ዴይ ላይፋችን አይደለም አደጋ የሚያረጠው ማለት ነው አልፎ አልፎ የሚከሰተው ነው። ሌላም ቦታ ከተማ ውስጥ እንደሆነው ሙሉ ሰው ይሞት የለም እንዴ? ጥይት ባርቆም ደግሞ ሰላም ወደ ላይም ሰው ይሞታል። ግን እዛ ጋር ማለት ነው እኛ የስራው ባህሪና የስራው ሁኔታ የተፈጠረው ጥበቃ ባለሙያዎች እንደመሆናችን መጠን ማለት ነው ደስታ ነው የሚሰማን። በቃ ተረካለ ሰክሰስ ሆናለ ከትልልቅ ሞራን ጋራ ሪሰርቸሮች ጋራ ከተለያዩ አለም የሚመጡ ቱሪስቶች ጋራ ስራው ያገናኛል። ብዙ ነገሮችን እውቀት ገበያለ ዛይደስ ውስጥ ይያለሽ ደግሞ ኢማጂን እንግዲህ ሰው ለመዝናናት የሚመጣበትን ቦታ እኛ እንደመኖሪያ አድርገን ነው የምንኖርበት ያ ቦታ ማለት ነው። ቱሪስቶች ከፍሎ የሚገቡበት ቦታ ለኛ እንደመኖሪያችን ነው። እኔ ብቻ አይደለሁም እዛው ከማህበረሰብ ውስጥ ምራሱ የሚቀጠሩት ኮሚቴ ስካውቶች ማለት ነው። ልክ ከገቡ በኋላ እኛን መስለው ነው ቁጭ የሚሉት። የተለየ ፍቅር ነው የሚሰጣቸው። ከዛ አንጻር ነው ለረጅም ሰዓት ልሰራ የሚቻልኩት ማለት ነው።
ስራውን ለማጠናከር በዚህ ዘርፍ ውስጥ የሚስተማሩ ሰዎችን ለማበረታታት ምን አይነት መላ ሊወሰድ ይገባል ብለው ይመክራሉ?
ሞር የበለጠ ማለት ነው መንግስት ኮንሰርቶበት በክልሎች ደረጃ እኚህ በፌደራል የወጣው ድሮንሳ አዋጅ ማለት ነው የበለጠ ክልሎች ቢሰሩበት ከጎናችን ቢሆኑ አጎራባች ወረዳዎች እነሱ ከኛ ጎን ቢሆኑ አንድም ህጋዎች ስናቀርብላቸው ጥቃት የተወሰነበት እንዲጠቁ ድጋፍ ቢያደርጉልን ይሄ ነገሮች ቢሆኑ ማለት ነው። እንደገና የኢንሹራንስ የህይወት ዋስትና መድን ቢኖረን መንግስትም ማለት ነው የስራውን ቻሌንጅ በማለት የደሞዝ ጭማሪ ቢደረግልን እኛ ከማህበረሰብ ወተን ቤተክርስቲያን የሚሆን መስጊድ የሚሆን ሰዎች ቢያንስ ሌሎች ፐብሊክ ሰርቫንቶች እሁድም ቅዳሜ በረፍት ሰዓታቸው ከማህበረሰቡ ጋራ ከህብዝብ ጋራ ነው የሚኖሩት። እኛ ግን ከዛ ውስጥ ገለን እዛ ውስጥ ነው የምንኖረው። ሁሉን ነገር ትተን ነው በቃ ዱር ቤት የበለን ሁሉን ነገር ትተን ነው እዛ እየኖርን ያለ ነው። ስለዚህ ይህን ከግፈቱ ውስጥ በማስገባት የበለጠ ደግሞ መንግስት አሁን እየሰራ ባለው ላይ ባለስልጣን መስሪያ ቤቱ የበለጠ ድጋፍ እንዲያደርግልን እላለሁኝ። ባለድርሻ አካላቶች እነዚህ አጎራባች ክልሎች ከጎናችን ሆነው ቢረዱን ለውጥ እናመጣለን የሚል ሀሳብ አለኝ እና በመጀመሪያ ደረጃ ግን ለእኛ ለሰራተኛው ከመታሰብ በፊት ቅድሚያ ፓርቲ ድሮሳዊ ጥበቃ ቦታው የሚድንበት ሁኔታ እንዲመቻችን የኛ ፍላጎታችን የኛ ጥያቄያችን ለውጦች እንዲመጡ ማለት ነው። ምንደረአያችን ማለት ነው ምቹ የሆነ የጥበቃ ቦታን በመፍጠርና የድሮሳዊ ጥበቃ በማካሄድ የቱሪስት ፍሰትን ወደ ጥበቃ ቦታዎች ወደ ብሔራዊ ፓርኮች ማጉረፍ ነው ራዕያችን። እና ይህ ከሆነልን እኛ ከዛ በኋላ ለእኛ ይደርሳል ሁሉም ነገር። ትልቁ ነገር ለውጥ ምድር ላይ እንድናመጣ ነው የኛ ፍላጎት።
እርሶ አዋሽ ብሔራዊ ፓርክ በሚባለው ተቋም ውስጥ እንደሚሰሩ ነው የሰማሁት። በዚህ ብሔራዊ ፓርክ ውስጥ ምን አይነት መስህቦች አሉ? አድማጮቻችን በአጠቃላይ ያለውን ስዕል እንዲመለከቱት ከማሰብ ነው ይህንን የምጠይቀውት።
በአጠቃላይ አዋሽ ብሔራዊ ፓርክ ማለት ነው እንደ መስህብነት ብቻ ሳይሆን ደግሞ እንደ የገቢ ምንጭ ብቻ ሳይሆን ጥናትና ምርምር ቦታ ነው። እንዳልኩ ወደ 600 ዝርያዎች እንደገና ደግሞ 77 አይነት አጥቢ ዶሮ እንስሳት ወደ 450 ምናምን 60 ምናምን አይነት የወፍ ዝርያዎች ይገኙበታል። እና በርዶች ይመጣሉ። በርዶች ኤሪያ ነው ቦታው። እንደገና በተጨማሪ ደግሞ ለሳይንሳዊ ጥናትና ምርምር ይመጣሉ። የተለያዩ ቱሪስቶች ዩኒቨርሲቲዎች መጥተው እዛጋ ነው አፓራንታችን ወጣው ሪሰርቻቸው እንዳታ የሚያካሂዱ በተለያየ ቦታ መጥቶ ይህ ሁሉ እንግዲህ አዋሽ ብሔራዊ ፓርክ ምቹ ከመሆኑ የተነሳ ነው። እንዳለ ቅርሱን መጠበቅ ብቻ ሳይሆን ለሳይንሳዊ ጥናትና ምርምር ይውላል፣ ለኢኮቱሪዝም ይውላል፣ ለስነ ውበትና መዝናኛ ይውላል። ከሌሎች ፓርኮች ለየት እንደሚያደርገው ብያል። እንደዚህ ሳቫና ግራስላንድ አለው፣ ቡሽላንድ አለው፣ ዌትላንድ አለው።
እጅግ በጣም አመሰግናለሁ አቶ ግዛቸው። ሬንጀርስ ስለሚባሉትና የእንስሳት ማቆያ ስፍራዎችን ደህንነት የሚጠብቁ አካላትን ያለውን የስራ መልክ ስለነገሩን በጣም ነው የማመሰግነው።
እኔም አመሰግናለሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አድማጮች አሁን ደግሞ ስለ ቶኪዮ ኦሎምፒክ አንዳንድ መረጃዎች እንስጣችሁ። የቶኪዮ ኦሎምፒክ ክንውኖች ዛሬም ቀጥለዋል። ዛሬ ቀደም ብሎ በተደረገው የሴቶች 800 ሜትር ፍጻሜ ውድድር አቲንግ ሚው ከዩናይትድ ስቴትስ፣ ኬሊ ሃጅኪንሰን ከእንግሊዝ፣ ሬቨን ሮጀርስ ከዩናይትድ ስቴትስ ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ ጨርሰዋል። ኢትዮጵያን በሴቶች 800 ሜትር የወክለቻት ሀብታም አለሙ በዛሬው ውድድር ስድስተኛ በመሆን አጠናቃለች። በአጠቃላይ የሜዳሊያ ብዛት ቻይናና ዩናይትድ ስቴትስ በእኩል የሜዳሊያ ብዛት ቀዳሚ ሆነዋል። ስቱዲዮ እስከገባንበት ሰዓት ድረስ ያገኙት የሜዳሊያ ብዛት 68 ነው። የሩሲያ ኦሎምፒክ ኮሚቴ በሶስተኛ ደረጃ ላይ ይገኛል በ52 ሜዳሊያዎች። ከቀጣዩ ዘገባ ወደ ዩናይትድ ስቴትስ ይመለሳናል። በዩናይትድ ስቴትስ ዴልታ የተሰኘ ኮቪድ-19 ቫይረስ መስፋፋትን ተከትሎ ባለስልጣናት አዲስ ያፍና ፍንጫ መሸፈኛ መመሪያ ያስጀመሩ ነው። አንዳንድ ቀጣሪዎችና ምግብ ቤቶችም የክትባት ወረቀት ጭምር እየጠየቁ ይገኛሉ። የሚሼል ኩዊንን ዘገባ ኤደን ገረመው እንደሚከተለው ታስተማናለች።
እጅግ ተላላፊ በሆነው ዴልታ በተሰኘው የኮሮና ቫይረስ አይነት በዩናይትድ ስቴትስ የኮቪድ-19 ቫይረስ ተስፋፍቷል። በሳን ፍራንሲስኮ ከተማ ሁለት ሆስፒታሎች ውስጥ የሚሰሩ ከ200 በላይ የሚሆኑ ተቀጣሪዎች ላይ ቫይረሱ ተገኝቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ አብዛኞቹም ሙሉ ለሙሉ ክትባት ወስደዋል። በተመሳሳይ ትላንት ቅዳሜና እሁድም ፍሎሪዳ ግዛት በ24 ሰዓት ጊዜ ውስጥ ከ21000 በላይ የቫይረሱ ተጠቂዎችን በመመዝገብ ክብረ ወሰን ሰብራለች። የፕሬዝዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ የሆኑት ዶክተር አንቶኒ ፋውቺ በዚህ ሳምንት ኤቢሲ የተሰኘው ጣቢያ ላይ በሚተላለፈው ዘ ዊክ በተሰኘ መሰናዶ ላይ ቀርበው እንዲህ ብለው ነበር።
We are in fact in a very serious public health challenge here.
ከሰው ወደ ሰው ለመተላለፍ ከፍተኛ የሆነ አቅምና ፍጥነት ባለው ቫይረስና በወረርሽኙ ምክንያት እጅግ ከባድ የሆነ የህብረተሰብ ጤና ችግር ገጥሞናል።
ከመቶ ሚሊዮን በላይ የሚሆኑ አሜሪካውያን ባልተከተቡበት ሁኔታ ባለስልጣናት ለቫይረሱ መጨመር ምላሽ ለመስጠት እየተጣጣሩ ነው። ባለፈው ሳምንት ፕሬዝዳንት ጆ ባይደን የመንግስት ተቀጣሪዎች በሙሉ እንዲከተቡ ካልሆነ ግን በግዴታ ምርመራ እንዲያደርጉ እንደሚጠየቁ አስታውቀው ነበር። ይህንን ጉዳይ ታዲያ አንዳንድ የሰራተኛ ማህበራት የሰራተኞችን መብት የተጋፋ ሲሉ አውግዘውታል። በተመሳሳይ የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል CDC የተከተቡ ሰዎችን ጨምሮ ሁሉም ሰዎች በቤት ውስጥና የቫይረሱ መተላለፍ ከፍተኛ በሚሆኑባቸው ቦታዎች ሁሉ የአፍና የአፍንጫ መሸፈኛ እንዲያጠልቁ አሳስቧል። በኮንግረስ ውስጥ ተካፋይ የሆኑ የህክምና ባለሙያም የህዝብ ተወካዮች ምክር ቤት ውስጥ ያፍና የአፍንጫ መሸፈኛ ጭንብል እንዲደረግ አስገድደዋል። ይሁንና ጉዳዩ የማይመለከተው ሴኔት ውስጥ ያሉ አንዳንድ ህግ አውጪዎች ሁኔታዎቹን እየተቹ ነው። ኬቨን ማካርቲ የዝቅተኛ ማህበረሰብ መሪና የካሊፎርኒያ ግዛት ሪፐብሊካን ናቸው። በዚህ ዙሪያ እንዲህ ይላሉ።
The CDC has become a political arm of the administration.
የበሽታዎች መከላከልና መቆጣጠር ማዕከል CDC የመንግስት ባለስልጣናት የፖለቲካ ማስፈጸሚያ ሆኗል። የህይወታችንን ሁሉንም ክፍል መቆጣጠር ይፈልጋል።
የማህበረሰብ ጤና ምክሮች ግለሰባዊ ንጽህናን ሊጋፉ ይችላሉ፣ ነገር ግን እነሱ ተግባራዊ አለማድረግ በራሱም የሰውን መብት መጋፋት ነው ሲሉ ያስረዳሉ። የዋይት ሃውስ የጤና አማካሪ ዶክተር አንቶኒ ፋውቺ
The fact is if you get infected even if you are without symptoms
ኡነታው በቫይረሱ ከተጠቃችሁ ምልክት እንኳን ባይኖርባችሁ ሌሎች ተጋላጭ ለሆኑና ባስከፊ ሁኔታ ሊታመሙ ወደሚችሉ ሰዎች ታስተላልፋላችሁ። ስለዚህ ግለሰቦችን ለቫይረሱ ተጋላጭ በማድረግ መብታቸውን እየጣሳችሁ ነው።
በየጊዜው የመመሪያዎቹ መቀየር የራሱን ሚና ሳይጫወት አልቀረም። እንደ CNN ሪፖርት ከሆነ በዩናይትድ ስቴትስ የተከተቡ ሰዎች ቁጥር ባለፈው ሳምንት ብቻ በ21 ከመቶ ጨምሯል። በቫይረሱ የመጠቃት መጠንም ክትባቱን እንብዛም ባለወሰዱ በአንዳንድ ደቡባዊ የሀገሪቱ ግዛቶች ውስጥ ጨምሯል። ለሚሼል ኩዊንን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽ ምህንድስናው ኤልያስ አስማረ፣ እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት።
Work is them on a thing. Men in them with the sheep. Look in there, she's a yash. Full of silly sheep. Hot up in dark and bash. And dark and a dashi. Engine ask me to do. And I'll get a dashing Don't you not make it to Get them caught by Jesse